ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ23 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 3 2012 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። በኢትዮጵያ የሰብአዊ መብቶች ዙሪያ የሚሰሩ ድርጅቶችና ግለሰቦች የመጀመሪያውን ጥምረት ይፋ አደረጉ።
በመንግስት ደረጃ ሰብአዊ መብትን የማሳደግ የማበረታታት ነገሮች ጥሩ ምልክቶች ይታያሉ። ነገር ግን መንግስታዊ ያልሆኑና በየደረጃው የተደራጁ የተለያዩ አካላት በፊት በመንግስት ይፈጸሙ የነበሩትን የመብት ጥሰቶች እጅግ በከፋ ሁኔታ እየፈጸሙ ነው ያሉት
አቶ ያሬድ ኃይለማርያም የስብስብ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር ናቸው የሰማችኋቸው። በአብይ ርዕስ ዝርዝር ያለ ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን የሰዓቱን ዋና ዋና የዓለም ዜናዎች አዳነች ፍስሐዬ ታሰማናለች።
በቅድሚያ ርዕሰ ዜናዎች። የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጸደቀ። መላ የምክር ቤቱ አባላት በመጪው ሳምንት ድምፅ ሊሰጡበት እንደሚችሉ ታወቀ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸነፉ። የዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ መገደቡ ተገለጸ። አሁን ዜና በዝርዝር። የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጽድቋል። መላ የምክር ቤቱ አባላት በመጪው ሳምንት ድምፅ ሊሰጡበት ይችላሉ። የኮሚቴው አባላት ትላንት ለ14 ሰዓታት ያህል ተከራክረው አጭር እረፍት ካደረጉ በኋላ ነው ድምፅ የሰጡት። ሪፑብሊካውያንና ዲሞክራቶች የፓርቲዎቻቸውን መስመር ተከትለው ነው ድምፅ የሰጡት። ትራምፕ ስልጣናቸውን ካለ አግባብ ተጠቅመዋል፣ የምክር ቤቱን የምርመራ ሂደት ለማሰናከል ሞክረዋል የሚሉት ሁለት የክስ አንቀጾች የጸደቁት 23 በ17 ድምፅ ነው። የዋይት ሀውስ ቃል አቀባይ ስቴፈኒ ግሪሸም የውሳኔውን ማለፍ አውግዘዋል። ሪፑብሊካውያን የምክር ቤት አባላት የክስ አንቀጾችን ይዘው ለማዳከም ወይም እንዲሰረዙ ለማድረግ ሞክረው ነበር። የክስ አንቀጾቹ መላ የምክር ቤቱ አባላት ድምፅ እንዲሰጡባቸው ለማድረግም ጥረው ነበር። ዲሞክራቶች የሚቆጣጠሩት የፍርድ ኮሚቴ ግን አልተቀበለውም። ፕሬዚደንት ትራምፕ ክስ ከተመሰረተባቸው በተወካዮች ምክር ቤት ለመከሰስ ሶስተኛው የዩናይትድ ስቴትስ ፕሬዚደንት ይሆናሉ ማለት ነው። ዲሞክራቶች የሚቆጣጠሩት የተወካዮች ምክር ቤት በመጪው ሳምንት በፕሬዚደንቱ ላይ ከኡክራይን ጋር በተገናኘ ጉዳይ ስልጣናቸውን ካለ አግባብ ተጠቅመዋል የሚል ክስ ሊመሰርትባቸው ከወሰነ ጉዳዩ ወደ ሕግ መወሰኛ ምክር ቤት ተልኮ የክሱ ሂደት ይጀመራል። ሪፑብሊካውያን በሕግ መወሰኛው ምክር ቤት የበላይነት ስላላቸው ለፕሬዝዳንቱ የሚያመች ሁኔታ ሊፈጠር እንደሚችል ይገመታል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸንፈዋል። በተካሄደው ጠቅላላ ምርጫ የወግ አጥባቂዎች ማሸነፍ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ከሶስት ዓመታት በፊት በህዝበ ውሳኔ በወሰነችው መሰረት ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። ወደኋላ ዘገባ ይኖረናል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከአፍጋኒስታን ጋር በሚካሄደው የሰላም ንግግር ዋናው ተደራዳሪ ዛልሜ ኻሊዛድ ዛሬ ፓኪስታን ጎብኝተዋል። ከታሊባን ጋር ቃጣር ሲካሄድ የቆየውን የሰላም ንግግር ለአጭር ጊዜ ባቆሙ ማግስት ነው ፓኪስታን የሄዱት። ንግግሩን ለአጭር ጊዜ ያቆሙት ታሊባን በያዝነው ሳምንት አፍጋኒስታን ባለው ትልቁ የዩናይትድ ስቴትስ ወታደራዊ ሰፈር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። ኻሊዛድ ከፓኪስታን የውጭ ጉዳይ ሚኒስትር ሻህ መህሙድ ኻሻሪ ጋር ተነጋግረዋል። ዩናይትድ ስቴትስና ታሊባን በቃጣር መዲና ዶሃ ላይ ስለሚካሄዱት ንግግር እንደነገሯቸው አንድ የፓኪስታን መግለጫ ጠቁሟል። ፓኪስታን በአፍጋኒስታን የሰላም ሂደት ባላት ያስተባባሪነት ሚና ለመቀጠል ቁርጠኛ መሆኗን ኻሪሺ በድጋሚ አረጋግጧል። በጎረቤቱ ሀገር የሚካሄደው ግጭት በወታደራዊ መንገድ ሊፈታ አይችልም በሚለው ላይም ጫና አድርገዋል። አድማጮች፣ አሁን በፊት የገለጽነውን ዘገባ ደርሷል፣ አሁን ይሰማል።
በምርጫው ማሸነፋቸው እንደተነገረ በመፈንደቅ ስሜት ዛሬ ጠዋት ላይ የተናገሩት ጠቅላይ ሚኒስትር ቦሪስ ጆንሰን እስከ ፊታችን ጥር 22 ወይንም በአውሮፓ አቆጣጠር እስከ ጃንዋሪ 31 ባለው ጊዜ እንግሊዝን ከአውሮፓ ህብረት እንደሚያስወጡ አስታውቀዋል።
አንቀሳቀስነው፣ የተቸነከረበትን ሰበርነው፣ ወደፊት አልነቃነቅ ማለቱ አከተመ፣ መሰናክሉን አፈራረስነው። በዚህ ድል በድል የሆነ ማለዳ የአዲሱ ቀንና የአዲስ መንግሥት ጎህ ሲቀድ በዚህ ምርጫ መቀመጫቸውን የእነርሱ ጥፋት ባልሆነ ምክንያት ላጡ መልካም ባልደረቦቻችን የተሰማኝን ሐዘኔታ ከሁሉ አስቀድሜ መግለጽ ፈልጋለሁ። እናም ከ1980ዎቹ ወዲህ እጅግ የሰፋ የውግ አጥባቂ አብላጫ እንዲገኝ የጣሩትን ሁሉ እንኳን ደስ አላችሁ እላለሁ።
መንግስታቸው ሁሉንም የእንግሊዝ ማዕዘናት የሚወክል እንደሚሆንም ጆንሰን ቃል ገብተዋል። ወግ አጥባቂው ፓርቲ ከፓርላማው 650 መቀመጫዎች ቢያንስ 364ቱን መቆጣጠሩን ውጤቶቹ አሳይተዋል። በአጠቃላዩ ምርጫ የከበደ ሽንፈት ደርሶበታል የተባለው ሌበር ፓርቲው መሪ ጀረሚ ኮርባይን ከመሪነታቸው እንደሚወርዱ ትላንት ምሽት ተናግረዋል።
Brexit has so polarized and divided debate within this country.
የእንግሊዝ ከአውሮፓ ህብረት የመውጣት ጉዳይ በዚች ሀገር ውስጥ መከፋፈልና መለያየት እንዲበዛ ያደረጉ ንግግሮችን አስከትሏል። እናም በዚህ ምሽት ሌበር ፓርቲውን በመላው አገሪቱ ለዚህ አይነት ውጤት የዳረገውም ይኸው መሆኑን እገነዘባለሁ።
ለጠቅላይ ሚኒስትር ጆንሰን ደስታቸውን የገለጹት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንግሊዝ ከአውሮፓ ህብረት ከምታገኘው ጥቅም የበለጠ የሚያስገኝላትን የንግድ ስምምነት ከዩናይትድ ስቴትስ ጋር እንደምታደርግ ቃል ገብተውላቸዋል።
ትዝታን ለዘገባው እናመሰግናለን። ዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ ገድቧል። በሀገር ውስጥና በውጭ ትርምስ ለመፍጠር የቀራት የገንዘብ ተደራሽነት 10 ቢሊዮን ዶላር ብቻ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። የዩናይትድ ስቴትስ ልዩ የኢራን ተወካይ ብራያን ሁክ ትላንት ዋሽንግተን ላለው የውጭ ግንኙነት ካውንስል ባደረጉት ንግግር አዲስ ይፋ ተደረገ ስላሉት የኢራን የውጭ ምንዛሪ መጠን ጠቁመዋል። በዩናይትድ ስቴትስ ትንታኔ መሰረት ኢራን በአሁኑ ወቅት 100 ቢሊዮን ዶላር የሚሆን የውጭ ምንዛሬ ተቀማጭ አላት። የኢራን ባለሥልጣኖች በአሁኑ ወቅት ከተቀማጩ ሊያገኙ የሚችሉት ገንዘብ 10 ከመቶውን ማለት 10 ቢሊዮን ዶላር ብቻ ነው ይላሉ ባለሥልጣኑ። ሌላ 90 ቢሊዮን ዶላር የኢራን ገንዘብ በሌሎች ሀገሮች የታገደ መሆኑን ሁክ ተናግረዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ጋር የአጭር ጊዜ የንግድ ስምምነት መደረጉን ዛሬ ያስታውቃሉ ተብሎ እንደሚጠበቅ ተዘግቧል። ትራምፕ የመጀመሪያ ደረጃ ስምምነቱን ትላንት አጽድቀዋል። ቻይና በኦፊሴል የተናገረችው ነገር የለም፣ ነገር ግን ስምምነት መደረጉ እንደማይቀር አመላክታለች። ለስምምነት በቀረበው ሐሳብ መሰረት ቻይና በምታስገባቸው ዕቃዎች ላይ ያለውን ቀረጥ ይቀንሳል። በመጪው እሁድ በተግባር ላይ ሊውል የነበረውን 160 ቢሊዮን ዶላር ቀረጥን ያስቀራል። በልዋጩ ቻይና በርካታ የእርቅ ግልግሎች እንድታደርግ ይጠበቃል። ቻይና በብዙ 10 ቢሊዮን ዶላር የሚገመት የአሜሪካ የእርሻ ምርቶች እንድትገዛ የሚለውን ያጠቃልላል። አድማጮች፣ ዜናችን እዚህ ላይ ያበቃ።
አመሰግናለሁ አዳነች ለዓለም ዜና። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 በሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 3 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። የኢትዮጵያ ዳያስፖራ ትረስት ፈንድ በአንድ ዓመት ውስጥ 5.2 ሚሊዮን ዶላር ማሰባሰቡን አስታውቋል። ይህንን የሚመለከትና ሌሎችም ዘገባዎችን በምሽቱ ይዘንላችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ በኢትዮጵያ በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶችና ግለሰቦች የመጀመሪያውን ጥምረት ይፋ አድርገዋል። በሀገሪቱ ውስጥ ቀደም ሲል በዜጎች ላይ በመንግሥት አካላት ይፈጸሙ ነበሩ ይባሉ የነበሩ የሰብአዊ መብቶች ረገጣዎች ወይም ጥሰቶች በአሁኑ ጊዜ በቡድኖችና በግለሰቦች ሲፈጸሙ መስተዋሉ አስፈሪ ገጽታ አለው ሲሉ አንድ ታዋቂ የመብቶች ተሟጋች አስገንዝበዋል። መንግሥት የዜጎችን መብቶች የማስጠበቅ ኃላፊነቱን ለድርድር ማቅረብ የለበትም ሲሉም አሳስበዋል። መለስካቸው አማሃ ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ጉባኤንና የኢትዮጵያ የሕግ ባለሙያ ሴቶች ማኅበርን ጨምሮ 7 በሰብአዊ መብቶች ዙሪያ የሚሰሩ ኢትዮጵያዊ ድርጅቶችንና 6 የሕግ ባለሙያዎችንና ተመራማሪዎችን ያቀፈ አንድ ጥምረት ወይንም ኅብረት ዛሬ ይፋ ተደረገ። የኢትዮጵያ ሰብአዊ መብት ተሟጋቾች ኅብረት በሚል ስያሜ የተመሠረተው ይህ ጥምረት ይፋ ባደረገው መግለጫ በኢትዮጵያ ለሰብአዊ መብት ተሟጋቾች የተሻለ ደህንነቱ የተጠበቀና ምቹ የሥራ አካባቢን የሚፈጥር ደህንነታቸው ስጋት ላይ የወደቀ የሰብአዊ መብቶች ተሟጋቾችን ለመጠበቅና በሀገራዊ አህጉራዊና ዓለም አቀፋዊ የሰብአዊ መብቶች የአሰራር ዘዴዎችን በሚገባ ለመጠቀም አገር አቀፍ የግለሰቦችና ተቋማት ኅብረትን ይፋ አድርገናል ብሏል። ብራሰልስ የሚገኘው የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዲሬክተር እና የተፈጠረው ጥምረት ዋና አስተባባሪ አቶ ያሬድ ኃይለማርያም የጥምረቱን ዓላማ በይበልጥ አብራርተዋል።
ለመጀመሪያ ጊዜ ኢትዮጵያ ውስጥ የሰብአዊ መብት ድርጅቶች በድርጅት ደረጃም ተዋቅረው በሰብአዊ መብት ጉዳይ የሚሰሩ እና ደግሞ ከዛም ባለፈ በግላቸው ለሰብአዊ መብት የሚታገሉ ግለሰቦችን በመላው አገሪቷ ያለምንም ልዩነት ተሰባስበው በዚህ ተቋም ስር አንደኛ በቂ ስልጠናና አቅማቸውን ከፍ የማድረግ የመስራት የመከታተል ብቃታቸውን ማሳደግ፣ ሁለተኛ ደግሞ ችግር በሚገጥማቸው ጊዜ በመንግስት አካላት ቢሆን ከመንግስት አካላት ውጪ ባሉ ሌሎች አካላት ጥቃት የሚደርስባቸው ከሆነ ደግሞ በእነሱ ስም ድምጻችንን ማሰማት፣ ከለላ እንዲያገኙ ማድረግ፣ ስራቸውን ደግሞ ከማንኛውም አደጋ በጸዳ መንገድ ሊሰሩ የሚችሉባቸውን የሙያ ክህሎቶች እንዲያገኙ እድሎችን ማመቻቸት ዋናው የዚህ አገር አቀፍ ጥምረት ዓላማ ይሄው ነው።
አቶ ያሬድ ኃይለማርያም በተለይ ለቪኦኤ በሰጡት ቃል በአሁኑ ወቅት በኢትዮጵያ ውስጥ የሰብአዊ መብቶችን አያያዝ በተመለከተም ያላቸውን ስጋት ገልጸዋል።
በመንግስት ደረጃ ሰብአዊ መብትን የማሳደግ የማበረታታት ነገሮች ጥሩ ምልክቶች ይታያሉ። ነገር ግን መንግስታዊ ያልሆኑና በየደረጃው የተደራጁ የተለያዩ አካላት በፊት በመንግስት ይፈጸሙ የነበሩትን የመብት ጥሰቶች እጅግ በከፋ ሁኔታ እየፈጸሙ ነው ያሉትና የሰብአዊ መብት ጥሰቱን በቀጥታ የሚፈጽሙት አካላት ማንነት ተቀይሯል። ከመንግስት ወደ በግልና ቡድኖች ተቀይሯል። አንድ እሱ አስፈሪ ነው። ሁለተኛው መንግስት የሚወቀስበት መንግስት ሰብአዊ መብትን ያለመጣስ ብቻ ሳይሆን እንዳይጣስ ጥበቃ የማድረግ ግዴታ አለበት። ያንን መንግስት እየተወጣ አይደለም እና የመንግስት ለሰብአዊ መብት ጥበቃ ማድረግ አለመቻል ሲደመር እነዚህ በቡድን የተደራጁ ሰዎች እንደ ልብ ህግ እየጣሱ ዜጎችን አደጋ ላይ ስጋት ላይ መጣል ተደምረው አገሪቷ ውስጥ ያለውን የሰብአዊ መብት ሁኔታ ይሻሻላል ባልንበት ተስፋ በሰነቅንበት በዚህ ወቅት ውስጥ የመጨረሻ አስከፊ ደረጃ ላይ አድርሶታል።
ለችግሩ መፍትሄ ነው ያሉትንም ሀሳብ ሰንዝረዋል።
ስለ ሰብአዊ መብት ማስተማር ያለባት ሲቪክ ማህበረሰባት፣ የትምህርት ተቋማት፣ እንደምታየው ዩኒቨርሲቲ ውስጥ ነው ብዙ የሰብአዊ መብት ጥሰት አሁን እየተፈጸመ ያለው። ስለዚህ ዩኒቨርሲቲዎች ለተማሪዎች ስለ ሰብአዊ መብት በሰፊው ትምህርት መስጠት አለባቸው እና በየደረጃው ያሉ የሃይማኖት ተቋማት ሌሎች ማህበራትም ወደ መጥፎ ከዚህ ያለፈ ደረጃ ላይ ሳንደርስ በፊት ለዜጎች ሰብአዊ መብትን በማስተማር በማንቃት መልካም ዜጋ የመፍጠር ስራ ላይ መረባረብ ያስፈልጋል። እዛ ላይ ሚዲያዎች ጭምር ትልቅ ስራ ትልቅ ኃላፊነት አለባቸው።
ከጥብረቱ አባላት አንዱ የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት በምጻረ ቃል ኢሰመድ ዳይሬክተር አቶ መስዑድ ገበየው በበኩላቸው እንዳብራሩት አዲስ የተመሰረተው የሰብአዊ መብቶች ተሟጋቾች ጥምረት ለጊዜው የሚስተናገደው እሳቸው በሚመሩት ህብረት ጽህፈት ቤት ውስጥ መሆኑን ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል ሽልማት ለኢትዮጵያና ለአካባቢው ሀገሮች ተስፋ የፈነጠቀ ነው ብለዋል ፕሬዚደንት ሳህለወርቅ ዘውዴ። የኖቤል ሽልማቱ ጥንታዊቷን ሀገር ኢትዮጵያን ለዓለም የማስተዋወቅ አጋጣሚ ፈጥሯልም ብለዋል ፕሬዚደንቷ። ፕሬዚደንት ሳህለ ወርቅ ለኖቤል ሎሬቱ ጠቅላይ ሚኒስትር አብይ አህመድ ባዘጋጁት የራት ግብዣ ላይ የተገኘው እስክንድር ፍሬው ተጨማሪ አለው።
በዚህ ዝግጅት ላይ የታደማችሁ ሁሉ እጅግ በጣም እናመሰግናለን።
ኢትዮጵያ የተወደሰችበት ታሪኳ የተወሳበት የኦስሎ መድረክ ለትናንቱ ስነ ስርዓት ለደመቀው አቀባበል ምክንያት ሳይሆን አይቀርም። በመደበኛ በረራ ከህዝብ ጋር ተሳፍረው የሄዱት በኢኮኖሚ ክላስም የበረሩት ጠቅላይ ሚኒስትር አብይ አህመድ ነገሩን ቀለል አድርገው መያዛቸው ያስታውቅ ነበር። አቀባበሉን መዘገብ ለሚፈልጉ የመገናኛ ብዙሃን ጥሪ የተደረገበት ሁኔታና ሌሎች የጥድፊያ አካሄዶች የዝግጅቱን ድንገተኛነት ያንጸባረቁ ናቸው። ፕሬዝዳንት ሳህለወርቅ ዘውዴ በብሔራዊ ቤተ መንግስት ያደረጉት የራት ግብዣ ደግሞ የአቀባበሉ ስነ ስርዓት ማጠቃለያ ነበር። ፕሬዝዳንቷ ንግግራቸውን የጀመሩትም የኢትዮጵያው ጠቅላይ ሚኒስትር ሽልማቱን ማሸነፋቸው የፈጠረውን ስሜት በማጋራት ነው።
ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ የ2019 የሰላም ሽልማትን ተሸልመው በዛሬው ዕለት አገራችን ገብተዋል። የአዲስ አበባና የአካባቢዋ ሕዝብ በማለዳ በብዛት በመውጣት የሚገባቸውን ደማቅ የጀግና አቀባበል አድርጎላቸዋል። ክቡር ጠቅላይ ሚኒስትር እንኳን ደህና መጡ። ኢትዮጵያውያን በሙሉ እንኳን ደስ አለን።
ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል የሰላም ሽልማት ጥንታዊቷን አገር ለዓለም የማስተዋወቅ አጋጣሚ የፈጠረ መሆኑንም ፕሬዝዳንቱ አመልክተዋል።
እኛን ኢትዮጵያን በጣም አኩርተውናል። አንገታችንን ከፍ አድርገናል። ኢትዮጵያችን ከፍታ ላይ እንድትወጣ አድርገዋል። መላው ዓለም ኢትዮጵያ ስለምትባለዋ ታላቅና ጥንታዊት አገር በተመሳሳይ ሰዓት እንዲሰማ ሆኗል። መብራት እንዲበራባት ሆኗል። አገር ሲወቀስ አገር ሲተች አንገት መድፋት መሸሸጊያ ቦታ ማጣት ምን እንደሆነ ያዩ ሰዎች ትርጉሙን በበለጠ ሊረዱ ይችላሉ።
ሽልማቱ በግጭቶች በሚታወቀውና ችግሮች ባልተለዩት የአፍሪካ ቀንድ ቀጠና መነቃቃትን ሊፈጥር እንደሚችልም እምነታቸውን ገልጸዋል። ፕሬዝዳንቷ
የተስፋ ንፋስ በቀጠናችን እንዲነፍስ አድርጓል። ይህ ያለንበት ቀጠና ብዙ ችግርና ብዙ ፈተና ያየ ነው። ብዙ ዋጋ የተከፈለበትም ነው። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት በተሸጋገረበት ወቅት የአፍሪካ ቀንድ አብዛኛው አገሮች የእኛንም ጨምሮ አስርተ ዓመታትን ባስቆጠረ የእርስ በርስ ጦርነት የተዘፈቁበት የተስፋ ጭላንጭል የጠፋበት ጊዜ ነበር። በአንጻሩ ሌሎች አፍሪካ ክፍሎች ብዙም የጎላ ችግር አልነበረባቸው። ዛሬ የተገላቢጦሽ ሆኖ ነው የምናየው። አንዳንድ የአፍሪካ አካባቢዎች በርካታ ችግሮችን እየተጋፈጡ ነው። ይህ የኖቤል ሽልማት አንድ ትልቅ የተስፋ ምንጫችን ነው።
ለተደረገላቸው አቀባበል ያመሰገኑት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በሚገባት ደረጃ ማገልገል እንደሚገባ አሳስበዋል።
ትናንት ትናንትና ከትናንትና ወዲያ በኦስሎ እና ስቶክሆልም በነበረን ቆይታ የማናቃትን ኢትዮጵያ እና ልኳን ለማወቅ እድል አግኝተናል። ለካ እኛ ኢትዮጵያውያን አላወቅነውም እንጂ ትልቅ ታሪክ ያላት የተከበረች ሀገር ናት ኢትዮጵያ። አጋጣሚው ተጠቅሞ ነገስታቶቹ መሪዎች በፓርላማ ባላት ሞራን ስለኛ ሀገር ታሪክና ትልቅነት ሲናገሩ ሀገራችን ስላልገባችን በሚገባት ልክ ያገለገልናት እንዳልሆነ ተሰምቶን ነው የተመለስነው። የወከላችሁን ሽልማቱን እንድናመጣ ብቻ አይመስለኝም የወከላችሁን ይህንንም መልእክት እንድናመጣ ጭምር ነው።
ትናንት ምሽት በብሔራዊ ቤተ መንግስት በተካሄደው የራት ግብዣ ስነ ስርዓት ላይ ከፍተኛ የፌደራልና የክልል መንግስታት ባለስልጣናት፣ የተፎካካሪ ፓርቲ መሪዎች፣ አምባሳደሮች፣ ዲፕሎማቶች፣ ታዋቂ ግለሰቦችና ሌሎች እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በወለጋ ዩኒቨርሲቲ ሻምቡ ግቢ ማንነታቸው ለጊዜው ያልታወቀ በተባሉ ሰዎች አንድ ተማሪ ትናንት መገደሉን የዩኒቨርሲቲው ፕሬዚደንት ዶክተር ሐሰን ዩሱፍ አስታውቀዋል። ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውንም ተናግረዋል ፕሬዚደንቱ። ናኮር መልካ ዝርዝሩን ይዟል።
የወለጋ ዩኒቨርሲቲ ፕሬዝዳንት ዶክተር ሐሰን ዩሱፍ እንዳሉት በወለጋ ዩኒቨርሲቲ ስር ከሚገኙ 3 ግቢዎች መካከል ግድያው የተፈጸመው ትናንት ሌሊት በሻምቡ በሚገኘው ግቢ አቅራቢያ ነው። የተፈጸመውን ግድያ አስመልክቶም ተከታዩን ብለዋል። ጥቃቱ የደረሰው ከዩኒቨርሲቲው ቅጥር ግቢ ውጭ ሲሆን ትናንትና ከሌሊቱ 9:30 ገደማ 3 ተማሪዎች ከካምፓስ ወጥተው ሚካኤል ወደሚባል ቤተክርስቲያን ሲያመሩ ያልታወቁ ሰዎች 3ቱም ተማሪዎች ላይ በስለት ጥቃት ፈጽመውባቸዋል። የአንዱ ተማሪ ህይወትም አልፏል። 2 ተማሪዎች ደግሞ የህክምና ድጋፍ አግኝተው ወጥተዋል። ጥቃቱ የተፈጸመው ተማሪዎች መካከል በተፈጠረ ግጭት ነው ለማለት ያስቸግራል። የተያዘ ተማሪም የለም። ያው የተጎዱ ተማሪዎችም ቢሆን ከተጎዱ በኋላ ነው የታየው እንጂ በተማሪዎቹ መካከል ጠብ አልነበረም። ግድያውንና 2 ተማሪዎች ላይ የደረሰውን የመቁሰል አደጋ የፈጸሙ ግለሰቦች እስካሁን ባይታወቁም 2 ግለሰቦች ተጠርጥረው በፖሊስ መያዛቸውን ዶክተር ሐሰን ተናግረዋል። ባለፈው እሁድም እንዲሁ 3 ተማሪዎች ነቀምቴ በሚገኘው ዋና ግቢ ጥቃት ተፈጽሞባቸው በዩኒቨርሲቲው ሪፈራል ሆስፒታል የህክምና ክትትል እየተደረገላቸው መሆኑን ገልጸዋል ፕሬዚዳንቱ። ከዚህም ጋር ተያይዞ የተጠረጠሩ 20 ተማሪዎች ተይዘው እንደነበረም ገልጸዋል። በዩኒቨርሲቲውም ሆነ ሌሎች ከፍተኛ የትምህርት ተቋማት በዩኒቨርሲቲ ተማሪዎች ላይ እየደረሰ ያለውን ሞትና ጉዳት ለማስቀረት መደረግ አለበት የሚሉትን እንዲህ ይገልጻሉ ዶክተር ሐሰን። ለተማሪዎች ደህንነትና በዩኒቨርሲቲ ውስጥ የሚደረገው ጥበቃ ሊጠናከር ይገባዋል። እንደሚታወቀው አገሪቱ ለውጥ ውስጥ በመሆኗ ውስብስብ የሆነ የፖለቲካ ችግር አለ። ይህም መፍትሄ ያሻል። ለረጅም ጊዜ ሲንከባለል የመጣው በብሔሮች መካከል ያለው ክፍፍልም በእርቅና በመከባበር በእኩልነት እንዲኖር ትልቅ ስራ መስራት ይፈልጋል። ሌላው የመንግስትንም አደረጃጀት ስናይ ችግሮች ሳይፈጠሩ መፍታት፣ ሲፈጠሩም በፍጥነት ችግሩን ፈቶ ሊደርስ የነበረውን የአደጋ መጠን መቀነስ ላይ ትልቅ ችግር አለ። ይህም መፈታት አለበት። በሻምቡ ግቢ የሚማሩ ተማሪዎችን ለማረጋጋት እየተሰራ ነው ብለዋል ፕሬዚዳንቱ። ከግቢው ተማሪዎች አስተዳደር አካላትና ከዞኑ ፖሊስ ስለጉዳዩ ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም። ካገኘው በሌላ ጊዜ ዘገባ ለማካተት እሞክራለሁ። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ባለፈው ሳምንት ባወጣው መግለጫ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መግባባት ላይ ተደርሶ ወደ ስራ መግባቱን ማሳወቁ ይታወሳል። ለአሜሪካ ድምጽ ናኩር መልካ ካምቦ።
አመሰግናለሁ ናኮር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ተከታዩ ዘገባ የወቅቱ የምርጫ ፖለቲካ ይሆናል። ቀጣዩ ምርጫ የሕዝብ ወኪል በትክክል ማን እንደሆነ የሚያሳውቅ ይሆናል ሲል የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ አመልክቷል። ለምርጫው እየተዘጋጀ መሆኑንም አስታውቋል። የሀገሪቱ ያለመረጋጋት ሁኔታም እየረገበ ነው ብለዋል የፓርቲው ሊቀመንበር። መለስካቸውም ዝርዝሩን ይዟል።
ፓርቲው ዛሬ ረፈሩ ላይ በሰጠው ጋዜጣዊ መግለጫ ላይ እንዳስታወቀው መጪውን ምርጫ በአሸናፊነት መወጣት የሚያስችለውን ሀገራዊ የምርጫ አስተባባሪ ግብረ ኃይል አቋቁሞ እየተንቀሳቀሰ ይገኛል። የፓርቲው አመራር አባላት በጋዜጣዊ መግለጫው ላይ እናብራሩት ኢዜማ ቀደም ሲል ምርጫው በሀገሪቱ አስተማማኝ መረጋጋት ከመፈጠሩ በፊት እንዳይካሄድ ሲጎተጉት የነበረ መሆኑን አምነው፣ በአንጻሩ ግን መንግሥት ከነገው ይልቅ ዛሬ የተሻለ መሆኑን በመግለጽ ምርጫው መደረግ አለበት ካለ በኋላ በዚሁ መሠረት ፓርቲው እየሠራ ነው ብለዋል። በተለይ ይህ ምርጫ ለምን መደረግ እንዳለበት የፓርቲያቸውን አቋም ሊቀመንበሩ አቶ የሸዋስ አሰፋ አስረድተዋል።
እዚህ ላይ በደንብ መታወቅ ያለበት ምርጫ መደረግ ያለበት አንዱ ማንም የጎበዝ አለቃ እየተነሳ ወኪል ነኝ የሚልበት አካሄድ መቆም መቻል አለበት። ህዝቡ በየትኛው እንግዲህ እንደ አሜሪካና እንደ አውሮፓ እንኳን ያሉት 100% የተሳካ ምርጫ አድርገው አያውቁ። እኛ 70-80% ህዝብ የሚያምንበት ምርጫ ከተደረገ ጥሩ ነው። ለዲሞክራሲ መሰረት ከተጣለ የመጀመሪያው ግባችን እሱ ነው። ስለዚህ በዛ ቀን እንደሚደረግ ምርጫው አስበን ነው እየሰራን ያለ ነው። ከተራዘመም እንደተባለው 6 ወር ምናምን የሚባሉ ወሬዎች አሉ። በወሬ ደረጃ ነው። በህግ ጠቅሶ የተናገረ የለም። የመንግስት አካል የተናገረው የለም። ስለዚህ በዛ ቀን እንደሚደረግ አድርገን ነው እየሰራን ያለ ነው።
የምርጫ ቅስቀሳ ተወዳዳሪ ፓርቲዎች እንዲያካሄዱ በይፋ የተጀመረ ባይሆንም ኢዜማ ይህንን ስራውን የጀመረው ከተመሰረተበት ዕለት ጀምሮ እንደሆነ አቶ የሸዋስ ያስረዳሉ። በተለይም ይህ ውድድሩን የማስጀመሪያ ምልክት ከምርጫ ቦርድ ሲሰጥ ፓርቲያቸው ሊያደርግ የተዘጋጀውን ዘርዝረዋል።
ፖሊሲያችንን ማውጣት፣ አማራጫችንን መሳየት፣ ከሌላው እንዴት እንደምንሻል ጨዋነት በተሞላበት መልኩ ማሳየት እንጀምራለን። ከዚህ በተረፈ ግን የምናደርጋቸው ስራዎች በሙሉ ፓርቲው መመስረቱ ስሙን ከማስታወቅ ጀምሮ በውስጡ ያሉትን አመራሮችን ከማሳየት ጀምሮ በአጠቃላይ የምናደርጋቸው ነገሮች ለምርጫ የሚረዱ ናቸው የሚል እምነት ነው ያለን። በእኛ እምነት ቀጣዩ ምርጫ ከዚህ በፊት ከነበሩ የይስሙላ ምርጫዎች የተለየና የተሻለ መሆን አለበት የሚል ነው የኢዜማ አቋም። የተለየና የተሻለ የሚያደርጉት ደግሞ ቅድም እንዳልኳችሁ ሰላምና መረጋጋት ሲኖር፣ ለውጡ ተቋማዊ ሲሆን እና ጥሩ አማራጭ የፖለቲካ ድርጅቶች ሲኖሩ፣ በእኛ እምነት 3-5 የሚሆኑ የፖለቲካ ድርጅቶች ሲኖሩ፣ እነዚህ እንዲኖሩ ኢዜማ የራሱን አድርጓል፣ እያደረገም ነው ያለው።
የፓርቲው የወጣቶች ጉዳይ ተጠሪና የገቢና የሀብት ማሰባሰብ ንዑስ ኮሚቴ አባል አቶ ቴዎድሮስ አሰፋ ኢዜማ የምርጫ ዘመቻ ዝግጅቱን አንድ ገጽታ የሆነውን ከጽሑፍ መግለጫው በንባብ አሰምተዋል።
በሀገራችን ለስድስተኛ ጊዜ የሚካሄደውን ብሔራዊ ምርጫ ለማሸነፍና የኢትዮጵያን ሕዝብ የብዙ ዓመት የዲሞክራሲ ጥያቄ ለመመለስ ኢዜማ በሀገር አቀፍ ደረጃ በሚገኙ የምርጫ ወረዳዎች ሁሉ ይንቀሳቀሳል። ይህንን ለማድረግ የገንዘብ፣ የሰለጠነ የሰው ኃይል፣ የዘመናዊ ቴክኖሎጂ ጋር መተዋወቅና መስራትን ይጠይቃል። ከላይ የተጠቀሱትን ሀብቶች ለማሰባሰብ የገቢና ሀብት ንዑስ ግብረ ኃይል የመጀመሪያ የሆነውን ዝግጅት የፊታችን እሁድ ታህሳስ 5 ቀን 2012 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ በኢንተርኮንቲኔንታል ሆቴል የገቢ ማሰባሰቢያ የእራት ግብዣ ፕሮግራም አዘጋጅቷል።
አቶ ቴዎድሮስ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደገለጹት ፓርቲው ከዚህ የእራት ግብዣ እስከ 10 ሚሊዮን ብር የሚደርስ ገቢ እንደሚጠብቅና የመግቢያ ዋጋውም 2000 ብር እንደሆነ ገልጸዋል። ቀደም ሲል ፓርቲው በሀገሪቱ የተለያዩ ክፍሎች ባከናወናቸው የመዋቅር ዝርጋታና የአባላት ምልመላ ስራዎች እንደተረዳው በሀገሪቱ ሲታይ የነበረው የሰላም እጦትና አለመረጋጋት አንጻራዊ በሆነ መልኩ እየሰከነ መሆኑንም የፓርቲው ሊቀመንበር ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ፖለቲካ የሚመልሰን ይሆናል። የዩናይትድ ስቴትስ የተወካዮች ምክር ቤት የዳኝነት ጉዳዮች ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት 2 የክስ ጭብጦችን ዛሬ አጽድቋል። የተወካዮች ምክር ቤቱ ሙሉ ስብሰባ በመጪው ሳምንት ድምፅ ይሰጥበታል ተብሏል። ማይክል ብራውን ያጠናቀረው ዘገባ አለ፣ ቆንጅታየት አቀርበዋለች።
በዩናይትድ ስቴትስ ኮንግረስ የሚገኘው የቤተ ጸሎት ቄስ ባሪ ብላክ በመወሰኛው ምክር ቤት እንደ ቅዱስነት ምራን ሲሉ ጸሎት ሲያደርሱ ይሰማሉ።
Lord, guide our senators to the right paths. Lead them beside still waters.
አቤቱ ጌታ ሆይ ሰነተሮቻችንን ወደ ትክክለኛው ጎዳና ምራ። እነሆ አንተ በረጋ ውሃ ላይ አሻግራቸው ለልቦናቸውም ማስተዋልን ስጥ።
ታዲያ የመወሰኛ ምክር ቤቱ እንዲባለ ጎዳና ሳይልፍ ይሄ የመጀመሪያው አይደለም። በ1999 እንደ አውሮፓውያን የወቅቱ ፕሬዚደንት ቢል ክሊንተን ሞኒካ ሊዩንስኪ ከምትባለው የዋይት ሃውስ የሥራ ተለማማጅ ጋር ከነበራቸው ግንኙነት በተያያዘ በቃለ መሐላ የሐሰት ቃል በመስጠትና የፍትህ ሂደትን በማደናቀፍ ተከሰው ነበር። በመወሰኛው ምክር ቤት ችሎት ከክሱ ነጻ ተደርጎ ተፈረደላቸው። በ1868 የጊዜው ፕሬዚደንት አንድሩ ጆንሰን ከፍተኛ የመንግስት ባለስልጣናት ከስራ እንዳይባረሩ የሚከለክለውን የምክር ቤት ድንጋጌ በመጣስ በተወካዮች ምክር ቤት ተከሰሱ። ከመወሰኛው የጥፋተኝነት ፍርድ ታዲያ በጠባብ የድምጽ ብልጫ ነበር የተረፉት። እነሆ ሶስተኛው ፕሬዚደንት ዶናልድ ትራምፕ መሆናቸው ነው።
There was absolutely nothing done wrong.
ፈጽሞ አንዳችም የተፈጸመ ጥፋት የለም።
የተወካዮች ምክር ቤት የፍትህ ኮሚቴ ፕሬዝደንቱ በስልጣናቸው ያላግባብ በመጠቀም ዩክሬን የፖለቲካ ተፎካካሪያቸውን ዲሞክራቱን ጆ ባይደንን እንድትመረምር ጫና አድርገዋል፣ የምክር ቤት የምርመራ ሂደትም አደናቅፈዋል የሚሉ የክስ ጭብጦችን በድምጽ አጽድቋል። የምክር ቤቱ የፍትህ ኮሚቴ ሊቀመንበር ኮንግረስማን ጄሪ ናድለር ያስረዳል።
The ultimate public trust. When he betrays that trust and puts himself before country.
ህዝብ ከሁሉም ታላቁን እምነት የሚሰጠው ለፕሬዝደንቱ ነው። ያን የተሰጠውን እምነት አግድሎ ከአገሩ በፊት ራሱን ሲያስቀድም ህገ መንግስታችንን ዲሞክራሲያችንን አደጋ ላይ ይጥላል። ብሔራዊ ጸጥታችንን አደጋ ላይ ይጥላል።
ፕሬዚደንት ትራምፕ ወንጀላዎቹን ያስተባብላሉ። ከክሱ ነጻ ያወጡኛል ብለውም በመወሰኛው ሪፑብሊካኖች ላይ እምነታቸውን ጥለዋል።
The radical left Democrats and the failed Washington establishment are trying to erase your votes.
ግራ ነጠቅ ዲሞክራቶችና ያልሰመረላቸው የዋሽንግተን የፖለቲካና የተቋማት መሪዎች የእናንተን ድምጾች ሊጥሉ፣ ምርጫውን ሊሰርዙ፣ ዲሞክራሲያችንን ሊገለብጡ እየሞከሩ ናቸው። ይህ አይደረግም። አትጨነቁ። ብዙም እንቅልፍ ሊነሳችሁ አይገባም።
የአሶሲየትድ ፕሬስዋ ጁሊ ፔስ እንደምታስረዳው ፕሬዝደንቱን የነቀፉ ጥቂት ሴኔተሮች ቢኖሩም የሪፑብሊካን የምክር ቤት አባላት አሁንም ቢሆን ለፕሬዝደንቱ ታማኝነታቸው እንደጸና ነው። ታዲያ ፕሬዝደንቱን የነቀፉም ቢሆኑ ጥፋት ፈጽመዋል ብለው ድምጽ ይሰጣሉ ማለት እንዳልሆነ አያይዛ ታስረዳለች። ሆኖም ግን ጥቂቶችም ቢሆኑ ከዩክሬን በተያያዘው የፕሬዝደንቱ አድራጎት ተጨባጭ ስጋት እንዳላቸው ድምጻቸውን የሚያሰሙበት ሁኔታም ሊከሰት እንደሚችል ጁሊ ፔስ አመልክታለች።
አመሰግናለሁ ቆንጂት ለዚህ ዘገባ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን 3 ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ነው የምንገኘው። voa.amharic.voanews.com ላይ ዌብሳይታችን ነው። ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ሐሳቦቻችሁን አንሸራሽሩ። አሁን የደረሰን ዜና አለ፣ ቀጥሎ ይቀርባል። በዋልታ ኢንፎርሜሽን ማዕከል አማካኝነት የክልሉ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል ሕይወት እንዳለፈ በመግለጽ በፌስቡክ ገጹ ላይ ያስተላለፈውን የሐሰት ዜና በቸልታ አልመለከተውም ያለው የትግራይ ክልል የመንግሥት ኮሚኒኬሽንስ ቢሮ ጉዳዩን ወደ ሕግ እንደሚወስድ ገልጿል። በሌላ በኩል ዋልታ ዜናውን ከገጹ ላይ ካነሳ በኋላ ባሰፈረው የይቅርታ መጠየቂያ መልእክት መረጃ ከተቋማችን ዕውቅና ውጪ የተላለፈ መሆኑ እንዲታወቅልን እንጠይቃለን። በተፈጠረው ነገር ይቅርታ እየጠየቅን ጉዳዩ እንዴት እንደተፈጸመ ጠርተን የምንገልጽ መሆኑን ከወዲሁ እናሳውቃለን ብሏል። ጽዮን ግርማ ተጨማሪ አላት።
ዛሬ ምሽት ላይ በዋልታ ኢንፎርሜሽን ማዕከል የተረጋገጠ የፌስቡክ ገጽ ላይ የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ባልታወቀ አደጋ ሕይወታቸው ማለፉን ጠቅሶ ዘገባ ካስነበበ ከደቂቃዎች በኋላ ዜናውን መልሶ በማንሳት ለተፈጠረው ስህተት ይቅርታ ጠይቋል። በገጹ ላይ ባሰፈረው የይቅርታ መልእክትም ከደቂቃዎች በፊት በፌስቡክ ገጻችን ላይ ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር በተያያዘ ተላልፎ የነበረው መረጃ ከተቋማችን እውቅና ውጪ የተላለፈ መሆኑ እንዲታወቅልን እንጠይቃለን። በተፈጠረው ነገርም ይቅርታ እየጠየቅን ጉዳዩ እንዴት እንደተፈጸመ አጣርተን የምንገልጽ መሆኑን ከወዲሁ እናስታውቃለን ይላል። በሌላ በኩል የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ በሰጠው መግለጫ ዋልታ ኢንፎርሜሽን ማዕከል የተባለ የመገናኛ አውታር የትግራይ ብሔራዊ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ሕይወታቸው አልፏል ብሎ በዛሬው ዕለት ያሰራጨው የፈጠራ ሐሰት ፈጽሞ ሐሰት መሆኑን ለመላው ሕዝባችን እንዲያውቅልን እንወዳለን ካለ በኋላ የዜናውን ሐሰተኝነት ገልጾ የመረጃ አውታሩ ስህተቱን ሆን ብሎ የፈጸመ መሆኑን እንደሚያምንና ጉዳዩንም ወደ ሕግ እንደሚወስደው በሕግም እንደሚጠይቅ ገልጿል። እኛም ጉዳዩን ለማጣራት ወደ ዋልታ ኢንፎርሜሽን ማዕከል ኃላፊዎች ጋር ስልክ ደውለን ነበር። ስልኩ አይነሳም። እንደዚሁም ደግሞ የባትሪ ማለቅ ችግር እንዳለ ጠቅሰው መረጃ እንደሚሰጡን ነግረውናል። መረጃ እንዳገኘን ተመልሰን የምንመጣ ይሆናል።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት በ19ና በ25 ሜትር ባንድ አጭር ሞገድ ላይም እንድትከታተሉ እንደዚሁ እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለዜናው አዳነች ፍስሐዬ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የተከበራችሁ አድማጮች ለማስታወስ ያህል የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ወደ ተከታዩ ዘገባ እናልፋለን። አንድ ዶላር ከአንድ ማኪያቶ የሚለውን የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው የተሰባሰቡ የኢትዮጵያ ዳያስፖራ ትረስት ፋንድ ምክር ቤት አባላት በአንድ ዓመት ውስጥ 5.2 ሚሊዮን ዶላር ገቢ ማሰባሰባቸውን ይፋ አደረጉ። ትናንት ምሽት ላይ የመጀመሪያውን ዓመታዊ የገቢ ማሰባሰቢያ ዝግጅት በቨርጂኒያ ያከናወኑት የምክር ቤቱ አብዛኞቹ የበጎ ፈቃድ አባላት ምንም እንኳ በኢትዮጵያ ያለው የፖለቲካ አለመረጋጋት በተፈለገው መጠን ገንዘቡን እንዲያሰባስቡ ባያስችላቸውም ከወቅታዊ ሁኔታ አንጻር ሲታይ ግን የተሻለ የሚባል ውጤት አስመዝግበናል ብለዋል። በዝግጅቱ ላይ የተገኙት ጽዮን ግርማና ኤደን ገረመው ተከታዩን ዘገባ አሰናድተዋል። ጽዮን ግርማ ታቀርበዋለች።
የሕግ ጠበቃና የፖለቲካል ሳይንስ መምህሩ እንዲሁም የኢትዮጵያ ዲያስፖራ ትረስት ፈንድ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም በአንድ ዓመት ውስጥ ከ25,000 ኢትዮጵያውያን 5.2 ሚሊዮን ዶላር ማሰባሰባቸውን ይናገራሉ።
የታወሰው ሁሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ዓመት ነሐሴ ላይ በሰጡን መልእክት ለዲያስፖራው ማለት ነው፣ አንዳንድ ብር ከቀን ከምትጠጡት ቡና ወይም ማኪያቶ ከምታወጡት አንዳንድ ብር ብታዋጡ ለሀገራችሁ ትልቅ ስራ መስራት ትችላላችሁ፣ ወገኖቻችሁ መርዳት ትችላላችሁ የሚለውን ጥሪ ተቀብለን እኛ ደግሞ አሁን ባለፈው ዓመት 12 ወር በማይሞላ ጊዜ ውስጥ 5 ሚሊዮን ብር ሰብስበናል። ከዛ ሁሉ ደግሞ እኛ የምናምነው ትልቅ ታሪክ ሰራን ብለን ነው። ይህ ምንድነው? ማናቸውም አገር በዓለም ላይ እስከዛሬ ድረስ በሀገሩ መሪ ተጠርቶ እንኳንስ 5 ሚሊዮን ብር 5 ብር አዋጥቶ ፍተኛ የሆኑ አገር ውስጥ ያሉትን የጎደሉ ነገሮች ለማሟላት የተሞከረበት ጊዜ የለም።
ጠቅላይ ሚኒስትር አብይ አህመድ ከ18 ወራት በፊት እዚህ ዩናይትድ ስቴትስ መጥተው 1 ዶላር ከአንድ ማኪያቶ ላይ መዋጮ በጠየቁበት ወቅት የሚሰበሰበው ገንዘብ በቀጥታ ወደ ተጠቃሚው እንደሚገባ ገልጸው ነበር።
ይሄ በመንግስት ግዴታ ይገባም፣ የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈን ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት፣ ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው እንፈልገው አንዲት ሳንቲም ሳትወድቅ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል።
ፕሮፌሰር አለማየሁ ከገንዘቡ በተጨማሪ ስብስቡ ብዙ ያሳካው ጉዳይ አለ ብለዋል።
12 ወር በማይሞላው ጊዜ ውስጥ ኢትዮጵያም አሜሪካንም ሀገር በህጋዊ መንገድ ተጠናቀን አሜሪካ ነገር ውስጥ በሄ ታክስ ኤግዘምት የሚባል ወይንም ገንዘብ ሲሰጡ ታክስ የማይከፈልበት 501c3 ይባላል። እሱን አስመዝግበን በጣም ከፍተኛ ስራ የሚጠይቅ ነው። በአሜሪካን ሀገር ህግ ገንዘብ ከአሜሪካ ወደ ሌላ ሀገር በሚወጣበት ጊዜ ትልቅ ጥንቃቄ መደረግ አለበትና አሟልተን፣ በተጨማሪም ደግሞ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም በሰጠን ገንዘብ አገር ውስጥ የኢዲቲኤፍን ማስተዳደሪያ አቋቁመን ይህን ሁሉ ካሟላን በኋላ ለህዝብ በጎ አድራጊዎች ጥሪ አውጥተን ባለፈው ሐምሌ ላይ ለመስከረም ወደ 300 በላይ የሆኑ ፕሮጀክት ፕሮፖዛልስ ወይም የፕሮጀክት ድጋፍ የሚጠይቁ አግኝተን አሁን አማርጠን በሚቀጥለው ወር ከነዛ ውስጥ ሁነኛ የሆኑትን በገንዘብ ድጋፍ አድርገን ስራ ለመጀመር እየሞከርን ነው። ይሄ በጣም ታላቅና ታሪካዊ ነገር ነው። ማንም በጎ አድራጎት ደረጃ ከዜሮ ተነስተን አንዲት ሳንቲም ሳይኖረን 5 ሚሊዮን ብር አሰባሰን ህጋዊ በሆነ መንገድ በአገር ውስጥም በአሜሪካ ሀገር ውስጥም በሁሉም ነገር አጠናቀን ለሌላው ዓለም እንኳንስ ለኢትዮጵያ ቀርቶ ለአፍሪካ ምሳሌ በሚሆን ደረጃ አቅርበን አሁን አፍሪካኖች ሌሎች እንዴት ነው ሲናንተ የጀመራችሁትን እኛንም ብታሳዩ እያሉ የሚያደርሱበት ድረስ።
በቦታው ላይ የተገኙት አምባሳደር ፍጹም አረጋ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ካላቸው ላይ ቀንሰው ለሀገራቸው የሚያደርጉት አስተዋጽኦ ልብን የሚነካ ነው ይላሉ።
የገንዘብ ማሰባሰብ ራት ላይ የተገኙ አንዲት እናት ስማቸው እንዲገለጽ እንኳን አልፈለጉም። ዝቅተኛ ገቢ ያላቸው ናቸው። ለረጅም ጊዜ ሲያጠራቅሙ የነበረውን ገንዘብ እየሰጡ እንደሆነ ነው የተገለጸው። አሁንም ማን እንደሆኑ እንዲታወቁም አልፈለጉም እና እንዲህ አይነት በልባቸው ኢትዮጵያ ውስጥ የሚታየውን ችግር ለማስወገድ የሚሰሩ ቅን ልብ ያላቸው ሰዎች ከፍ ያለ መዋጮ እያዋጡ ለዚህ እንዳበቁት እያየን ነው። በዌብሳይቱም ላይ አንዳንዱ ራሱን መግለጽ ሳይፈልግ ነው እያዋጣ ያለው። ስለዚህ በጣም ቅን የሆኑ ህዝባቸውን ለማገልገል ባገኙት አጋጣሚ ለመርዳት የሚሞክሩ ሰዎች ስላሉ እጅግ በጣም ደስ ይለናል። ከዚህ በተጨማሪ ግን ገንዘብ የሚሰጥ ሰው መልካም ነው። ከገንዘብ በላይም ጊዜውን ተመልሶ የማይገኝ ጊዜውን እየሰጠ ያለ ሰው ቀላል አይደለም። በቅስቀሳ ሌሎችን በማስተባበር ሌሎችም የገንዘብ ማሰባሰብ ሂደቱ የተቃና እንዲሆን የሚያደርጉት ጥረት በጣም አስደናቂ ነው። ስለዚህ የተፈጠረውን መነሳሳት ስናይ በሀገራችን ባለፉት 18 ወራት የነበሩትን ከፍ ዝቅ የሚሉ ሁኔታዎች ስንመለከት ያለምንም ማቋረጥ ጸንተው እስከዚህ የደረሱ ሰዎች አሁን በተለይ ደግሞ ከፍ ብለን የምንነሳበት ሌላ ምዕራፍ ላይ የገባን ስለሆነ ከዚህ በኋላ በጣም በከፍተኛ ሁኔታ ይጨምራል የሚል እምነት አለ።
በዚሁ በዲያስፖራ ትረስት ፈንድ አመታዊ የራት ፕሮግራም ላይ የተገኙት የዓለም አቀፍ የገንዘብ ድርጅት ቦርድ ስራ አስፈጻሚ ዳይሬክተር ዶክተር ዶሚኒኮ ፋኒዛ ስለ ፕሮግራሙ አስፈላጊነት እንዲህ ይላሉ።
I think it's an important event because it shows how things are changing in Ethiopia.
ይህ ልዩ ዝግጅት ነው፣ ምክንያቱም ኢትዮጵያ ውስጥ ለውጥ መምጣቱን ያሳያል። ኢትዮጵያ ላይም ዓለም አቀፍ የሆነ ፍላጎት መኖሩንም ያሳያል። የአገሪቱ መጻኢ ዕድል ቀናነትንም አመላካሽ ነው። የአገሪቱን ሥራ ፈጣሪዎች ከጫና ያላቅቃል። በገበያ ላይ አተኩርና በቶሎ የሚያድግ ምጣኔ ሀብት በማምጣት ለውጥን ያስገኛል። ያ ደግሞ በአጠቃላይ የሀገሪቱን ምስል የሚቀይር ነው።
ዶክተር ፋኒዛ ለሚቀጥሉት 5 ዓመታት ስራ ላይ የሚውል የ2 ሚሊዮን ዶላር የገንዘብ ድጋፍ ላይ ለመወሰን በቀጣይ ሳምንት የተያዘ ቀጠሮ መኖሩንም ጠቁመዋል።
The IMF plays an important role at this juncture because the board of the IMF will discuss
IMF በዚህ ጉዳይ ላይ ትልቅ ሚና ይጫወታል። በሚቀጥለው ሳምንት የIMF board በጣም አስፈላጊ ለሆነ ዝግጅት ይሰበሰባል። የመንግስት የኢኮኖሚ ማሻሻያዎችን ለመደገፍ ይሰበሰባል። ወደ 2 ቢሊዮን ዶላር የሚሆን ገንዘብ ድጋፍ ላይ ውሳኔ ለመስጠት ነው ስብሰባው የተጠራው። በርግጥ ይሄ የሚሆነው ከተፈቀደ ነው። አገሪቱ በዚህ በኩል ለግሉ ኢንቨስትመንት ዘርፍ የተመቻቸ ሁኔታ እንድትፈጥር እንፈልጋለን።
ፕሮፌሰር አለማየሁ ገንዘብ አሰባሳቢ ቦርዱ ያሰባሰበውን ገንዘብ በቀጥታ ኢትዮጵያ ለሚገኘው ደሃ ማህበረሰብ የሚጠቅም ተግባር ለማከናወን እየተጋ ቢሆንም ተግዳሮቶች ግን እንዳሉበት አልሸሸጉም።
አሁን አንደኛው ችግራችን ምንድነው? ብዙዎች ለምሳሌ ገንዘቡ ተሰብስቦ ለመንግስት ነው የሚገባው፣ ከመንግስት ጋር አብሮ ነው የሚሰሩት ምናምን ይባላል። እኛ ምንም ከመንግስት ጋር የሚያገናኘን ነገር የለም። 100% ቁጥጥሩ በእኛ እጅ ነው ያለው። ገንዘቡ ወደ መንግስት ይገባና ይጠፋል የሚለው ነው። ስለዚህ ገንዘብ አትስጥ እያሉ ዘመቻ የሚያራምዱ ሰዎች አሉ። እንግዲህ እነዚህ ሰዎች አንደኛ ማስረጃ ካላቸው ማስረጃ ነው ይዘው ቢወጡና ቢያጋልጡ ደስ ይለናል። ግን ይሄ ሁሉ ፍና የስም ማጥፋት ነው። እኛ ስራችንን ወደኋላ ለመጎተትና ምናልባት ስለምንሰራው ስራ ለማያውቅ ሰው ውዥንብር አስተሳሰባቸው ላይ ለመፍጠር የሚደረግ ነገር ነውና ፕሮጀክቱን ለመጉዳት አይነት በተንኮል የሚነሳሱ አንዳንድ ሰዎች አሉ። ወይንም ካለማወቅ ምን እንደምንሰራ ዌብሳይታችን ድረ ገጻችን ላይ ወጥቶ መረዳት የሚችሉትን ነገር አንዲት ነገር 5 ሳንቲም የምትሆን ዌብሳይታችን ላይ አለ። ይህን የምናደርግበት ሌላ ምክንያት አለ። ካሁን ከኛ በኋላ ለሚመጣውም ትውልድ አሰራር ምን አይነት እንደሆነ ሙስና ላይ ጽዳት ያለው ስራ በእውቀት ስራ የሚሰራ በፍቅር እኛ ሌትና ቀን ነው የምንለፋው። ስራ አለ። እኔ የህግ ጠበቃ ነኝ። ፕሮፌሰር ያን ሁሉ ስራ ላይ ይህን ደንብሬ ነው የምሰራው። ለምንድን ነው የማደርገው? አገሬን ስለመወድ ህዝቤን ስለመወድና ከ48 ዓመት በኋላ ተመልሼ ከሄድኩ በኋላ በገጠር ምን አይነት ችግር እንዳለ ስላየሁ 48 ዓመት ቆይቼ ስመለስ ገጠር ውስጥ ያለው ኑሮ ምንም አልተቀየረም። ጊዜ ራሱ እንደቆመ አድርጌ ነው ያየሁት። ውሃ ባይና ይቻለ ከብትና ሰው ውሃ አብሮ ሲጠጣ። ስለዚህ የእኛን ስራ የሚያቋሹ ሰዎች የዋካችሁ ታገሱ ነው የምንለው። ተውንና ህዝብ ይፍረደን፣ ስራችን ይፍረደን።
የተዋጣውና እየተዋጣ የሚገኘው ገንዘብ ከመንግስት ጋር ምንም ንክኪ ሳይኖረው ፍጹም ነጻ በሆነ አሰራር ኢትዮጵያውያን ማህበረሰብን ለማገልገል የተዘጋጀ በመሆኑ በበጎ ፈቃድ የተሳተፉትን ሁሉ የሚያኮራ ተግባር እንደሆነ አስተባባሪዎች የተስማሙበት ሀሳብ ነበር። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮንንና ኤደንን ለዘገባቸው። ወደ ተከታዩ ዝግጅት እናልፋለን። ሐዋሳ። ትውልዳቸው ኢትዮጵያ የሆነች ሰሜን አሜሪካ ውስጥ የሚኖሩ 170 ሰዎች በሐዋሳ ከተማ ትልቅ የገበያ ማዕከል ሊገነቡ መሆናቸውን የሳውዘርን ጌት ኢንቨስትመንት አክሲዮን ማኅበር ሰብሳቢ ለቪኦኤ ገልጸዋል። ከግማሽ ቢሊዮን ብር በላይ ወጪ ይደረግበታል የተባለው ባለ 4 ኮከብ ይሆናል የተባለ የገበያ ማዕከል ሲኒማ ቤቶችን ጨምሮ ዘመናዊ ማዕከላትን የያዘ ይሆናል። ዮናታን ዘብዲዮስ የማኅበሩን ሰብሳቢ አቶ ኤርሚያስ ዮሐንስን ሐዋሳ ላይ አነጋግሯል። እንዲህ ይቀርባል ዘገባው።
ሳውዘርን ጌት ኢንቨስትመንት አክሲዮን ማህበር በሚል ህጋዊ መጠሪያ 170 በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሐዋሳ ከተማ ትልቅ የገበያ ማዕከል ለመገንባት መወሰናቸውን ነው የማህበሩ ሰብሳቢ አቶ ኤርሚያስ ዮሐንስ ለቪኦኤ የተናገሩት። የማዕከሉ ግንባታ የመሰረት ድንጋይ ከጣለ 7 ዓመታትን ያስቆጠረ ቢሆንም በአሁኑ ወቅት ወደ ስራ ተገባው የማህበሩ አባላት የነበረባቸውን በጋራ የመስራት ልምድ ችግር በመቅረፋቸውና በአገሪቱ ያለው የለውጥ ሂደት እንዳነሳሳቸው ተናግሯል።
ዋናው ጊዜ የፈጀበት ምክንያት በዚህ አይነት በጋራ የመስራት ልምድ የሌለን ስብስቦች በመሆናችን የት መጣ ነው። ግን አማካሪዎችን በመጠቀም አሁን ጥሩ ደረጃ ላይ ደርሰናል። ይሄ አሁን ያለው ለውጥ ግን የበለጠ የሚያጠናክረ ነው።
በ10,000 ካሬ ሜትር ላይ የሚያርፈው ለጊዜው 540 ሚሊዮን ብር ወጪ ይደረግበታል የተባለው ባለአራት ኮከብ የገበያ ማዕከሉ በሐዋሳ ከተማ የመጀመሪያው ነው። ሲኒማ ቤቶችን ጨምሮ ዘመናዊ ማዕከላትን የያዘ ነው ተብሏል።
ሞሉ፣ ኦፊስ ቢልዲንግ እና ፎር ስታር ሆቴል ሶስቱንም ያካተተ ፕሮጀክት ነው። በ10,000 ካሬ ሜትር ላይ ነው ያለው። በአሁን ሰዓት ግን የጀመርነው የሞሉን ፕሮጀክት ሞሉና ኦፊስ ቢልዲንግ ፕሮጀክት ነው በዛሬው ዕለት የተጀመረው።
የሐዋሳን ከተማ የመረጡበትን ምክንያት ጠቅሶ በሌሎችም ከተሞች ተመሳሳይ ፕሮጀክቶች ሊገነቡ እንደሚችሉም ገልጠዋል።
በመጀመሪያ ደረጃ ይሄንን በጋራ የመስራት ሀሳብን ስናስበው እንደምትመለከተው ሐዋሳ በጣም አመቺ የሆነ ቦታ ነው። የክልሉም መንግስት የጠየቅናቸውን ነገሮች በአጭር ጊዜ ነው ያሟሉልን። ፕላስ በጣም እያደገ ያለ ከተማ በመሆኑ የመጀመሪያውን እዚህ ላይ ለማድረግ ነው የመረጥ ነው። ያ ማለት ግን ሐዋሳ የመጀመሪያችን ነው እንጂ በሌሎች ክልሎችም በሌሎች ከተሞችም የመስራት እቅድ ያለው ፕሮጀክት ነው። ሶ የመጀመሪያውን አንድ ቦታ መጀመር ስላለበት ሐዋሳ ያደረግነው ነገሮች ሁሉ የተስተካከሉና በተለይ ደግሞ በደቡብ የሚኖሩ ልጆች ማጆሪቲዎቹ ተሳተፉበት አንዱም ምክንያት ይሄ ነው። ያ ማለት ግን በሌሎች ከተሞችም እንቀጥላለን።
ፕሮጀክቱ ከ200 በላይ ለሚሆኑ የአካባቢ ወጣቶች የስራ እድል ይፈጥራል ያሉት አቶ እርሚያስ መዋለ ንዋያቸውን ለማፍሰስ ፈቃድ ያገኙትና የግንባታ ቦታ ያመቻቸላቸው የደቡብ ክልል መንግስት መሆኑን ገልጠው ክልሉ አሁን ለሁለት መከፈሉ የሚፈጥርባቸው እንከን እንደማይኖር ተናግሯል።
የጸጥታ ችግር የለብንም። በጣም በአካባቢው ያሉ ሰዎች በምርቃት ነው የተጀመረው። የአካባቢውም ሰዎች በደስታ ነው የተቀበሉን። ቀደም ሲል እርግጥ እንደተባለው በደቡብ ክልል ነው ፕሮጀክቱን ስንጀምር የጀመርነው። ምንም የገጠመንም ችግር የለም። እኛ ኢትዮጵያ ውስጥ እንዲሰራ ነው የምንፈልገው ፕሮጀክቱ እና ሲዳማም ሆነ ክልል ሊሆነም በደቡብም ሆነ ሁለቱም ለእኛ ኢትዮጵያ ነው። እኛ አላማችን ኢትዮጵያ ውስጥ ሞል የመስራት ነው። ስለዚህ ከዚህም ቀጥለን ደግሞ ሌላ ከተማ ላይ እንሰራለን። ስለዚህ እኛ ሲዳማ ክልል በመሆኑ በፕሮጀክት ላይ የሚያመጣው ምንም ችግር የለም። በአሁኑ ሰዓትም ያሉትም ሰዎች በጥሩ ሁኔታ እየተባበሩ ነው።
በኢትዮጵያ ውስጥ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በግል ተንቀሳቅሰው ውጤታማ የሚሆኑበት እድል ጠቧል ያሉት ሰብሳቢው የጋራ ኩባንያዎችን በማደራጀት መዋለ ንዋያቸውን እንዲያፈሱ መልእክት አስተላልፏል። አክሲዮኑም ሌሎች በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ ለሚገኙ ዜጎችም እንደሚሸጥና የመጨረሻ መነሻ የአክሲዮን ሽያጭ ዋጋ 225,000 ብር ሲሆን ትልቁ ደግሞ 4.5 ሚሊዮን ብር መሆኑን ማስታወቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋ
አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። በህገወጥ መንገድ ሲንቀሳቀሱ ነበር ባላቸው ከ80 በላይ አነስተኛ አሽከርካሪዎች ላይ የአነስተኛ አሽከርካሪዎች ላይ የአማራ ክልል ትራንስፖርት ቢሮ ሰሞኑን እርምጃ መውሰዱን አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።
የዚህ ዘገባ መነሻ ከሰሞኑ ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ ተዘጋ በሚል ሲሰራጭ የነበሩ መረጃዎች ናቸው። ይህንን እንዲያብራራ የተጠየቀው የክልሉ ትራንስፖርት ቢሮ በመንገዱ አጋጥሞ የነበረው ሙሉ በሙሉ የመዘጋት ሳይሆን የትራንስፖርት እንቅስቃሴ የመስተጓጎል ችግር ነው። የነገሩ መነሻ ደግሞ በህገ ወጥ ተሽከርካሪዎች ላይ እየተወሰደ ያለው እርምጃ ነው ያሉት በቢሮ የመንገድ ትራፊክ ደህንነት ማረጋገጫ ዳይሬክቶሬት ዳይሬክተር አቶ ደሳለኝ አዳን ናቸው።
ናሪያ ላይ ነው ተሳፋሪው ማሳፈርም ማራገፍም ያለበት። ይህን በማያደርጉት ተሽከርካሪዎች ላይ እርምጃ ወስደናል። መጋቢት 2005 በወጣው የስምሪት የአፈጻጸም መመሪያ መሰረት 15 ቀን ከስምሪት ማገድና 500 ብር እየተቀጡ ባጠፉት ጥፋት ልክ 15 ቀን ሲጨርሱ ሁለተኛ እንደዚህ አይነት ስራ እንዳይሰሩ የጽሁፍ ማስጠንቀቂያ ተሰጧቸው ፈርመው ይለቀቃሉ ወይም ይወጣሉ። የሰራነው ስራ ይህ ነው።
ይህ እርምጃ ያልተመቻቸው ህገ ወጦች ግን በህጋዊ ተሽከርካሪዎች ላይ ጥቃት በማድረስ እንዳያልፉ መከልከላቸውን ነው አቶ ደሳለኝ የተናገሩት።
መንገድ ላይ በዚህ በጎጃም መስመር መንገድ ለሁለት ቀን ያክል ስምሪት የተቋረጠበት ሁኔታ አለ። እንደኛ ሌላ አዲስ ነገር የሰራነው ስራ የለም። ህግ ነው ያስከበርነው። ህግ በማስከበራችን ግን ለምን ህግ ይከበራል ወይም ደግሞ ለምን ትቆጣጠሩናላችሁ በሚል ምክንያት ነው እነዚህ የአነስተኛ ተሽከርካሪዎች ወይም ደግሞ የአነስተኛ ተሽከርካሪ ባለ ንብረቶች ስምሪቱን ያቆሙት። ህጋዊ ማይሆን ምንጊዜም ቢሆን ተመሳሳይ ጓደኛ ፍለጋ ስለሆነ ሌላውንም የማሳመጥ እሱ እንዲከተል የማድረግ ህጋዊውን መንገድ እንዲከተል ሳይሆን ህገወጡን መንገድ ተከትለህ እኔን ደግፈኝ ነው አሁን እነዚህ አካላት ይህን እየሰሩ ያሉት ማለት ነው።
ቢሮው እርምጃውን የወሰደው የጉዳዩ ባለቤት የሆኑ ግለሰቦች በተደጋጋሚ የሚያነሱትን ቅሬታ መሰረት በማድረግ ነው ይላሉ ዳይሬክተሩ።
በራሳቸው ጊዜ ህጋዊ ያልሆነ የስምሪት ቦታ አዘጋጅተው በወያላና በደላላ ውጭ ላይ ነው የሚጭኑት። ተሳፋሪውን የትም ቦታ ላይ ይጥሉታል። ተሳፋሪው ደግሞ በዚህ ምክንያት መንግስት ህግ ስላላስከበረ እንዲሆነን ተሰቃየን እያለ እንግልት ነው ከባ እየደረሰበት ምሬቱና ጩኸቱ በየጊዜው ለቢሮችንም በተለያየ ሚዲያም ነው የሚገልጸው። ይሄ ደግሞ ትልቅ የመልካም አስተዳደር ችግር አንዱ ፈጥሯል ነው። ሁለተኛ ህጋዊ ሆነው የሚሰሩ መናሪያ ላይ ወረፋቸውን ጠብቀው እየሰሩ ያሉት ባል ንብረቶች አሉ ወይም ደግሞ ተሽከርካሪዎች አሉ። እነዚህ አካላት ደግሞ ወይ እነዚህን በህገወጥ መንገድ ውጪ ላይ የሚጭኑ ተሽከርካሪዎች እንደኛ መናሪያ ገብተው ተወዳድረው እንዲሰሩ አድርጉ፣ ህግ አስከብሩ፣ አለያ ደግሞ እኛም እንውጣና ከተማውን እናጥለቅልቅ። ምርጫው ሁለት ነው፣ ወይ ህግ ማስከበር አለያ ደግሞ እኛንም ልቀቁን የሚል ነው። ይሄ ደግሞ ትክክል ናቸው። ይሄን ተቀብለናል። እኛ ይሄን ተቀብለን ከፖሊስ ኮሚሽኑም ከመንገድና ትራንስፖርት ቢሮም በተደራጀና በተቀናጀ መንገድ እነዚህን ህጋዊ ባልሆነ ስምሪት እየተሰማሩ ባለ ንብረቶች ህጋዊ ሆነው እንዲሰማሩ የማድረግ ስራ ነው የሰራ ነው።
በዚህ ሳምንት መጀመሪያ ባሉ ሁለት ቀናት ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ በከፊል ተዘግቶ የነበረ ሲሆን አሁን ሙሉ ለሙሉ መከፈቱን ዳይሬክተሩ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ አራት ሰዓት ጥቂት ደቂቃዎች ይቀራሉ እስከ ፍጻሜው። አዳነች የማጠቃለያውን ዜና ታሰማናለች።
የዩናይትድ ስቴትስ የተወካዮች ምክር ቤት ፍርድ ኮሚቴ በፕሬዚዳንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጽድቀዋል። መላ የምክር ቤቱ አባላት በመጪው ሳምንት ድምፅ ሊሰጡበት ይችላሉ። ፕሬዚደንት ትራምፕ ክስ ከተመሰረተባቸው በተወካዮች ምክር ቤት ለመከሰስ ሶስተኛው የዩናይትድ ስቴትስ ፕሬዚደንት ይሆናሉ ማለት ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸንፈዋል። በተካሄደው ጠቅላላ ምርጫ የወግ አጥባቂዎች ማሸነፍ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ከሶስት ዓመታት በፊት በህዝበ ውሳኔ በወሰነችው መሰረት ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። ከአፍጋኒስታን ጋር በሚካሄደው የሰላም ንግግር ዋናው ተደራዳሪ ዛልሜ ኸሊዛድ ዛሬ ፓኪስታንን ጎብኝተዋል። ከታሊባን ጋር ቃጣር ሲካሄድ የቆየውን የሰላም ንግግር ለአጭር ጊዜ ባቆሙ ማግስት ነው ፓኪስታን የሄዱት። ንግግሩን ለአጭር ጊዜ ያቆሙት ታሊባን በያዝነው ሳምንት አፍጋኒስታን ባለው ትልቁ የዩናይትድ ስቴትስ ወታደራዊ ሰፈር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። ዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ ገድቧል። በአገር ውስጥና በውጭ ትርምስ ለመፍጠር የቀራት የገንዘብ ተደራሽነት 10 ቢሊዮን ዶላር ብቻ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል።
አመሰግናለሁ አዳነች ለማጠቃለያ ዜናው። ክቡራትና ክቡራን ከመሰነባበታችን በፊት አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 32 ብር ከ17 ሳንቲም ተመንዝሯል ዛሬ በኢትዮጵያ ብሔራዊ ባንክ መረጃ መሰረት። ባንኮቹ የመሸጫ ዋጋቸው ነው 32 ከ17፣ የመግዣ ዋጋ 31 ብር ከ54 ሳንቲም ነው። nbe.gov.et ላይ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። የኢትዮጵያ ሜቴሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ከፍተኛው የጎዴ ከፍተኛ 36፣ እንዲሁም ጋምቤላና ገዋኔም 34 ዲግሪ ሴልሺየስ ናቸው። ዝቅተኛው ደግሞ የደብረ ብርሃኑ 4 ዲግሪ ሴልሺየስ፣ ጅማ 5 ዲግሪ ሴልሺየስ ነው። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ኢትዮሜት.gov.ኢቲ 33 የተለያዩ ትንበያዎችን ታገኛላችሁ። ቆንጆ ዌብሳይት ነው፣ ግቡና አነጋግሩት የሚቴዎሮሎጂ ኤጀንሲውን ዌብሳይት። ዳግማዊ ምኒልክ ሞቱ ከተባለ ዛሬ ልክ 107 ዓመት ሆነ። አጼ ምኒልክ በ69 ዓመት ዕድሜያቸው ነው ማረፋቸው የሚነገረው። እንግዲህ ልንሰነባበት ነው። የፕሮዲውሰሩ ግብዣ አለ። ቴዎድሮስ ታደሰን ምላሽ ስጭኝ እንድትሰሙ ጋብዟችኋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም ከዚህ ስቱዲዮ የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ፣ እኔም እያስተናገድኳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ከቴዎድሮስ ጋር እንተዋችሁ። ጤና ይስጥልኝ። በትዝታሽ በትል በናፍቆት አፍትቺ
Chin akal sa